ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ተነስተልኝ እንደምን አመሻችሁ ጓድማችቻችን። ዛሬ አርብ ሰኔ 2 ቀን 2015 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል።
የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባት አላገኘም። ብዙዎቹ ልጃገረዶች እነዚህ የአማራ ወጣቶች ከታገቱ
አርብ ሰኔ 2 ቀን 1284 ቀናት አለፋቸው።
የወጣቶቹ ሰቆቃ ያልቃ እንበል እስከ መቼ?
በየሳምንቱ አርብ ከአድማጮች የደረሱን ደብዳቤዎች የምናስተናግድበት የደብዳቤዎች አምድ ፕሮግራማችንን አቅርበን ክፍል አንድ ዝግጅታችን ይጠናቀቃል። በቅድሚያ ዜና።
በሚቆጠረው አስቸኳይ የምግብ እርዳታ ለሚሹ ኢትዮጵያውያን የሚያደርገውን የምግብ እርዳታ ታገዛዙ ከፍተኛ ሌብነትና የዘረፋ እቅድ ምክንያት ለጊዜው ሙሉ በሙሉ ማቋረጡን የዓለም እርዳታ ድርጅት አስታወቀ። እርዳታው ከዓለም አቀፍ ለጋሾች ለተራቡ ኢትዮጵያውያን የሚሰጠውን እርዳታ አገዛዙ ከወያኔ ጋር በመቀናጀት በከፍተኛ ሁኔታ ተመዝረፍ መዘጋጀቱን አረጋግጫለሁ ብሏል። መረጃውን ሮይተርስ፣ ዋሽንግተን ፖስት የመሳሰሉት ዓለም አቀፍ ሚዲያዎች እየተቀባበሉት ይገኛል። ከዚህ ቀደም የዓለም የምግብ ፕሮግራም በኢትዮጵያ አሳሳቢ የራብ አደጋ ላይ ከሚገኙ ከሚሊዮን ለሚቆጠሩ ኢትዮጵያውያን እርዳታ ላደረገ ሲል የገዛ ዜጎቹ ዳቦ አጥተው የተራቡና ያለቁስ እንዲሆን ከኔ ግዙኝ ብሎ በዶላር የቸበቸበው የሚለውን ዜና ሰምተን ስንነገርም ጉደኛው አገዛዝ ዛሬ ደግሞ አዲስ ነገር ይዞ ብቅ ብሏል። የሚላስ የሚቀመሳቸው በረሃብ እየረገፉ ያሉ ኢትዮጵያውያንን ለመመገብ ከዓለም መንግስታት እየተደረገ ያለውን እርዳታ የገንዘብ ወያኔ እየዘረፈ በማስቸገሩ ተቋርጧል። ዓለም አቀፍ ሚዲያዎች ሲነገርለት መስማት በራሱ የሄደና ሰላም ያሳጣል ያሉት ነዋሪዎቹ ምን አይነት አረመኔነት ነው? ግን ምን አይነት ሞራል ቢስነት ነው? በዚህ ከዛሬ ጀምሮ ለኢትዮጵያ እርዳታ ማቅረብ አቁመናል ሲሉም የረድኤት ድርጅቶች አስታውቀዋል። በሱልልታ ከተማ በኦነግ ታጣቂዎች ቁጥራቸው በውል ያልታወቁ ሰዎች ታፍነው መወሰዳቸው ተነገረ። በአዲስ አበባ ስር በሚገኝ የሱልልታ ክፍለ ከተማ ቁጥራቸው በውል ያልታወቁ ሰዎች በኦነግ ታጣቂዎች ታፍነው መወሰዳቸውን ነዋሪዎቹ ገልጸዋል። ነዋሪዎቹ እንደገለጹት በሱልልታ ከተማ ከቀረብ ጊዜያት ወዲህ ኦነግ በመባል አሸባሪ ታጣቂ ቡድን የሚፈጸሙ መሰል ድርጊቶች እየተበራከቱ መምጣታቸውን አስረድተዋል። በዚህም ከአንድ ሳምንት በፊት በአንድ ምሽት ብቻ ከሱልልታ ክፍለ ከተማ ኪዳነምህረት ቤተክርስቲያን አካባቢ ከምሽቱ 3 ሰዓት ላይ ቁጥራቸው ከ20 በላይ የሚሆኑ ሰዎች በኦነግ ታጣቂዎች ታፍነው ተወስደዋል። ሰዎቹ በተወሰዱበት ዕለትም ምንም አይነት የመሳሪያ ድምጽ ባለመሰማቱ ህዝብ ደርሶ ሊያስጥላቸው እንዳልቻለም ጠቅሰዋል። ረቡዕ ግንቦት 30 ቀን 2015 ዓ.ም ምረት እንዲሁ ቁጥራቸው ያልታወቁ ሰዎች ምሽት ላይ ታግተው መወሰዳቸውን አስታውሰዋል። የተወሰዱት ሰዎች እስካሁን ድረስ ያሉበት አይታወቅም የተባለ ሲሆን አጋሾችም ይህን ያህል ብር አምጡና እንለቃቸዋለን በማለት እየተደራደሩ እንደሚገኙም ተገልጿል። ማሮቹ ታጣቂ ቡድኑ ከቅርብ ጊዜያት ወዲህ በአካባቢውና በሌሎች አዋሳኝ ወረዳዎች በስፋት በነጻነት ያለማንም ከልካይ ይልቁንም በመንግስት ድጋፍ እየተንቀሳቀሰ እንደሆነ የተናገሩ ሲሆን ትግሉም ከሌላ አካል ጋር ሳይሆን ንጹሃን ዜጎች እያፈነ ገንዘብ መጠየቅና ካልሆነም ደግሞ የንጹሃንን ህይወት መቅጠፍ እንደሆነ አብራርተዋል። በባዕድን ጸረ አማራዎች መሪነት የአርማጭሆውን ፋኖና አርበኛ ሲሳይ አሸብርና ባላቶችን በመራብ አርባጮ አካባቢ ለማፈን ያደረገው ሙከራ ከፍተኛ የሆነ ቁጣ ከሰከሰ። አሁን ሰዓትም እናርበኛ ሲሳይ አሸብርና ባላቶችን እጃቸውን ላለመስጠትና ካፈና ለመውጣት በመራብ አርባጮ አብራጅራ በቅርብ ርቀት በሚገኙ በራም አካባቢዎች ከፍተኛ የሆነ ውጊያ ያደረጉ መሆኑን መረጃው ተርሷል። በመላው አርማጮ አካባቢ ከፍተኛ ወጥረት ከመንገሱን ባለፈ ወጣቶች ወደ ጫካ እየገቡ ነው። አርማጮን መድፈር ይቻል ይሆናል ማሸነፍና ማንበርከክን ፈጽሞ አይቻልም በማለት ባኖቹ በከፍተኛ ቁርጠኝነት ወደ ጫካ ሸፍተዋል። ያለ ፍትህ ለወራቶች በጎንደር ማረሚያ ቤት ታስረው ያሉ ከልጅነት እድሜ እስከ አዋቂ የኢትዮጵያ መከላከያ ሰራዊትን ተቀላቅለው ሲያገለግሉ የቆዩ ኮማንዶዎች በከፍተኛ ሰቆቃና እንግልት ውስጥ እንደሚገኙ ተገለጸ። ያለ ፍትህ ለወራቶች በጎንደር ማረሚያ ቤት ታስረው ያሉ ወንድሞቻችን ከልጅነት እድሜ እስከ አዋቂ እድሜያቸው የኢትዮጵያ መከላከያ ሰራዊትን ተቀላቅለው ሲያገለግሉ የቆዩ በክብር ተሸኝተው የጀነራል አሳምነው ጽጌን ጥሪ ተቀብለው በመቀላቀል በርካታ የአማራ ልዩ ኃይል ያሰለጠኑና ወያኔ አማራን ወረራ በፈጸመበት ወቅት ግንባር ድረስ ጦር በመምራት አማራን ከህልውና አደጋ የታደጉ ጀግኖች ኮማንዶ ወንድሞቻችን እንደሆኑ ተጠቁሟል። እነዚህ ወንድሞቻችን አገር ሰላም ብለው ጥቅምት በጎንደር ጥምቀትን በጎንደር ለማክበር ጎንደር ከተማ በዓልን ያከበሩ ባሉበት ሰዓት በሚያውቁት ወንጀል ፈጽማቸዋል በማለት መታሰራቸው ይታወቃል። ሆኖም ፍርድ ቤቱ ወንጀሉን ካጣራ በኋላ ነፃ ናቸው ብሎ ቢያሰናብታቸውም አማራን ያደራጃሉ፣ ፋኑን ያግዛሉ በሚል የባንዳነት ስሜት ነገ ዛሬ ይለቀቃሉ እየተባለ ቢጠበቅም ያለምንም መፍትሄ በሴራ ብዙ ወራቶች ተቆጥረዋል። በፖሊስ ጣቢያ ባሉበት ወቅትና በጎንደር ማረሚያ ቤት ከወረዱ በኋላም የግድያ ሙከራ በተደጋጋሚ እንደተደረገባቸው ታውቋል። መቶ አለቃ ዮሴፍ አስማረ ጆሲ፣ 50 አለቃ ጋሾ መንበሩ ሻጊ፣ 10 አለቃ አንድነት ደመቀ፣ 50 አለቃ ማርሸት ያስተው የሚባሉ ኮማንዶዎች አሁንም በስር ላይ እንደሚገኙና ህዝብ እነዚህን ጀግኖች በማወቅ ከወዲሁ ክትትልና ቁጥጥር እንዲያደርግ ብሎም ባገዛዙና በግብረ አበሮቹ እንዳይቀጠፉ ህዝብ ልጆቹን እንዳያጣ ክትትል ማድረግ እንደሚገባው ተጠቁሟል። አምባሰል ወረዳ በፎቶ ላይ በተለያዩ ቦታዎች ማለትም ከአበት እስከ ደላንታ በሶስት አቅጣጫ የገባ የኦሮማ የሽብር ቡድን ታጣቂዎች በበርካታ መረጃዎች ተደገፈ ምሽግ እየቆፈረ መሆኑን የሚያጋልጥ መረጃ ወጥቷል። በደላንታና በግሸን የገባው ተከርባ ስጢፋኖስ ደብል ማርያም ዋላ በሚባል ቦታዎች ላይ ትምህርት ቤቶችና ቤተ እምነቶች ካምፕ አድርጎ ምሽግ እየቆፈረ ነው። በገራገራ በኩል ወደ 018 ቀበሌ የገባው ዋሃው ደርበር በሚባል አካባቢ መስፍቷል። በአበታቦ በኩል የገባው ቢዘንን ኳሻትን ይዞ እስከ መልመሎ ማርያምና ቄቃስ ሚካኤል ሰፍሯል። በግሸን እና በገረገራ በኩል የገባው ኃይል ቦታ እየመራ ያለው ዋሽ መርጊያ የተባለ ባንዳ ነው። በእነዚህ አካባቢዎች አርሶ አደሩን ጨምሮ የትምህርት ቤትና የጤና እንዲሁም የግብርና ባለሙያዎችም ስራ አቁመዋል። ሸረት መድኃኒዓለም ገዳም በወደድ ኦነግ ወታደሮች መከበቡ ተገለጸ። በምዕራብ ጎጃም ዞን ጉቢ ጉብ ኪዳነ ምሕረት ቀበሌ የሚገኝ የሸረት መድኃኒዓለም ገዳም ከትላንት ምሽት ጀምሮ በወሊደው ንክስራዊ ተከቦ እንደሚገኝ ነው ያካይ ማረም ገለጹት። የ666 ምነትን እንደተቀበለ የሚነገርለት የሥርዓቱ መሪ በዳንኤል ክብረት አሳላጭነት ገዳማትን ከጎበኘ በኋላ በተለይ የአማራውን እምነት ታሪክ እና ትውፊት የሚገልጹ ታላላቅ ገዳማትን በሕግ ማስከበር ሰበብ እንዲፈርስ መወሰኑን የውስጥ መረጃዎች ጠቁመዋል። ለዚህም ነው ከሰሞኑ የብሔረ ብፁዓን መልአከ ሥላሴ አንድነት ገዳምን ከነመናኞቹ አደመው። በዚህ ገዳምና መናኝ ላይ የፈጸመው ፍጹም ድፍረት የተሞላበት ጥፋት ሳይሆን ከትላንት ምሽት ጀምሮ ደግሞ ከደንበጫ ከተማ 65 ኪሎ ሜትር ርቀት ላይ የሚገኝ የሸረት መድኃኒዓለም ገዳም እምነት በሌላቸው የኦነግ ወታደሮች ተከቧል። እስካሁን ድረስ አንድ ዲሽቃ የጠመደ ፓትሮል ጨምሮ ከአራት በላይ ወታደሮች የጫነ ኦራል ወደ ስፍራው ገብቷል። ወደ ስፍራው የመሩ የወሰዷቸው የምዕራብ ጎጃም ዞን የብልጽግና አሽከሮችና በሹመት የተቀመጡ የጸጥታ አካላት መሆናቸውን በጠቁሞ የአማራ ህዝብ በተለይ ደግሞ የጎጃም ህዝብ ዝምታውን ሰብሮ በአስቸኳይ ገዳማቱን ከተጨማሪ ጥፋት እንዲታደግም ጥሪ ቀርበዋል። የትግራይ ኃይሎች ከሶስት ቀን በፊት ጀምሮ ቁጥራቸው በርካታ የሆኑ ታጣቂዎችን ወደ ኩኩፍቶ እና አካባቢው ሲያስጠጉ እንደነበር ተገለጸ። በዛሬው ዕለት ደግሞ ኩኩፍቶ በተለምዶ ግመል ተራ ተብሎ በሚጠራው አካባቢ ወታደራዊ ስልጠና እያደረጉ እንደሆነም ታውቋል። ያለማጣና አካባቢው ከሚሊሻ ጀምሮ እስከ ሲቪል ሰው አሁንም የወያኔ እንቅስቃሴ ከምንጩ ካላጠፋ ነው በማለት ወደ ቦታው በመጓዝ ላይ ያለ በመከላከያ እንዲመለስ ተደርጓል። ነገር ግን የዛሬውን እንቅስቃሴያቸውን ያየ ሰው ዝምታውን መምረጥ አልቻለም። በዚህ ሰዓት ወታደራዊ ስልጠና የሚወስድበት ቦታና በመከላከያ ሰራዊት ያለው ርቀት ከ2 ኪሎ ሜትር በማይበልጥ ቦታ ነው። የወያኔ ክፋትና ሴራ የምናውቀው እኛ የራያ ልጆች ከመከላከያችን ጎን በመሆን የወያኔን የዕለት እንቅስቃሴ በአቅራቢያ ሆነን እየተመለከትን ራሳችንን በማደራጀት እንታገላለን፣ እኛም በተጠንቀቅ ላይ እንገኛለን በማለት ወጣቶችም ገልጸዋል። ዜናው በዚህ አበቃ።
ደብዳቤዎች አምድ ይህ ፕሮግራም ከእናንተ ከአድማጮቻችን ያገኘናቸውን ደብዳቤዎች የምናስተናግድበት መድረክ ነው። ወዲፍነተ ዲሞክራሲ አዘጋጆች ሰላምታዬ ከአገራችን መዲና ይድረሳችሁ። ጓደኞችን ንገረኝና ማንነት ልንገርህ የሚል አባባል አለ። አማራ ራሱን ከኢትዮጵያዊነት አርቆ አማራ ነኝ ብሎ እንዲጸና እየገፉትና አጆሃ ያሉት ያሉት ዘረኞቹ ኦሮሙማ እነጃዋር ጋቢሳ ወያኔና የኢትዮጵያ ጣላቶች ባዳን ናቸው። ማለትም የኢትዮጵያ ጣላቶች ለምን ማለት አያሻንም? ኢትዮጵያን ተቶ አማራው ፋኖ አማራ ነኝን ካስቀደመ ዘረኞቹ ድል መጡ ማለት ነው። ህዝብ ኢትዮጵያዊነቱን እንዲክድ ይፈልጋሉ። ያስቸገራቸው ኢትዮጵያዊነትን ጸንቶ አማራው በመያዙ ነው። እነሱማ ከባህር ወጣን እስከ ማለት ተርሰው የለ አማራው ራሱን በብሔረተኛ ተርካጠረ አሸነፉት ማለት ነው። ይህን ጠባብ አቋም ይገፉ እንከነበሩት አንዱና የመጀመሪያው ራሱን አንዴ ኦሮሞ አንዴ አማራ ሲያደርግ የታዘብነው የግንቦት ሰባቱ አንዳርጋቸው ጽጌ የተባለው በጻፈው የመጀመሪያ መጽሐፉ ነው። ይሃባ አማራውን ኢትዮጵያ በሚል ሰብስቦ እንደ አማራ እንዳይታገል አድርጎ ለጉዳት ዳረገው ብሎም ነበር። የአማራው ትግል ከየት ወዴት ብሎ ከድጡ ወደ ማጡ ምላሽ ሰጥቶ የተወሰኑትን ለተወሰነ ጊዜ አደናግሯል። እነ ተክሌ የኋላ የተባሉ ደርጎችም ይሃባ ጸረ አማራ ነው ብለው ሲለፍፉ ብዙዎችን ግራ ጋብተው ህብረ ብሔራዊ ትግላችንን ጎድተው ወያኔን ጠቅመዋል። ልክፍታቸው ዛሬም አለ። የአማራ ቡድን ድርጅት ነን ብለው በተጨባጭ ግን የህዝባችንን ትግል እየከፋፈሉና እያዳከሙ ናቸው። የፋኖ ተጠሪዎች ነን እያሉ ከዘረኛው ኮሎኔል በወር ከ10,000 ብር በላይ የሚበጠስላቸውንም እናውቃቸዋለን። መደናገር ያብቃ። አስመሳይ አርበኞችን የሐሰት ፋኖዎችን እናግለል። የታጋዩን ህዝብ እናጠናክር። ትላንትን መቼም ቢሆን አንርሳላለሁ ሲሉ ቤተልሔም ማን ያዘዋል ከአዲስ አበባ ደብዳቤያቸውን አጠናቀዋል።
ኢሃባ ለፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ አድማጮችና የሬዲዮ ክፍል ሰራተኞች በሙሉ ሰላም ጤና ለሁላችሁ ይሁን። ውድ ወገኖቼ የዛሬ አስተያየቴ ትውልድንና አገርን ለመጉዳት በትምህርት ላይ እየተፈጸመ ያለውን ጥቃት በሚመለከት ይሆናል። ኢትዮጵያንና ህዝቧን ለመጉዳት በወያኔ ይመራ የነበረው ኢህአዴግ የኢትዮጵያ መምህራን ማህበርን በዘር ለመከፋፈል ሞክሮ በመምህራኑ ጠንካራ ተቃውሞ ሳይሰጣ ቀርቷል። ኢማማን በተለጣፊዎች ተክቶ መምህራንን ከሚሰሩበት ቦታዎች በዘር ለይቶ በማባረር በትምህርት ላይና በመምህራን ላይ ችግር ፈጥሯል። ተለጣፊው ማህበርም መምህራንን ጎርቶ ያገሳሱ ጋሻ ሆኖ ቆይቷል። አሁንም ነው ትምርት በማለሙያዎች ሳይሆን በካድሬዎች እንዲዘጋጅ ተደርጎ በአገሪቱ ፍራሰ ትምርት ላይ ወንጀል ተፈጽሞ በትምርትና በተውልዱ ላይ ግድያ እየተፈጸመ ይገኛል። በኢትዮጵያና በህዝቧ ታላቅነትና ታሪካዊነት ላይ የማያምኑ ትንሾች የማንነታችን መገለጫ የሆነውን የኢትዮጵያ ፊደልና ቁጥር በመተው ብዙ ብሔረሰቦች በ1984 ዓ.ም ተመረጥ ካንደኛ እስከ ስድስተኛ ክፍል በአማርኛ ተዘጋጅተው በተግባር ላይ የነበሩትን የሁሉም አይነት የመማሪያ መጻሕፍት በላቲን ቋንቋ ተተርጉመው የትምህርት መሰጫ ቋንቋም ላቲን ሆኖ የላቲን ቋንቋን የማያውቁና ስልጣና ያልወሰዱ መምህራን ከአጸደ ህፃናት እስከ ስድስተኛ ክፍል እንዲያስተምሩ በማድረግ ለትምህርቱ እውር የሆኑ መምህራን ትምህርትን ገደል ከተዋል። በአገሪቱ የሥራ ቋንቋ በነበረው በአማርኛ ከአማራ ክልል ውጭ ትምህርት እንደ አንድ አይነት በመለስተኛና በከፍተኛ ሁለተኛ ደረጃዎች እንዳይሰጥ አድርገዋል። የ12ኛ ክፍል ብሔራዊ ፈተና አማርኛን ለሚማሩት የአማራ ክልል ተማሪዎች እንዳይሰጥ ተከልክሎ ይገኛል። ይህ በአገሪቱ በክልሉና በተማሪው በቤተሰብ ላይ ቅጣት ሆኖ በትምህርትና በትውልድ ላይ ግድያ ነው። የዘረኞቹ የጥላቻ በትር በዩኒቨርሲቲዎችና በኮሌጆች በተማሪዎች መካከል ጤናማ ግንኙነት እንዳይፈጠር ምክንያት በመሆኑ አገዛዙ ተማሪዎችን ለመከፋፈልና አገራዊ ጉዳዮችን ይዘው እንዳይንቀሳቀሱ ለማድረግ እየተጠቀመ ነው። ይህን ተማሪዎች ማክሸፍና ህዝብ ከሚደርስበት ችግር መታደግ ያስፈልጋቸዋል። በ1984 ዓ.ም ወጋጎዳ በሚል ልዩነት ላሏቸው ለወላይታ፣ ለጋሞ፣ ለጎፋና ለዳውሮ ህዝቦች የመማሪያ መጻሕፍት ከወያኔ አገዛዙ ያለምንም ጥናት በመዘጋጀቱ የወላይታ ህዝብ ይህን በመቃወም አደባባይ በመውጣቱ ግድያና እስር ተፈጽሟል። በዚህም አገሪቱ ለብዙ መቶ ሚሊዮን ብር ኪሳራ ተዳርጋለች። ከሰሞኑ ብራኑ ነጋ በኢትዮጵያ ካሉ በብዙ ሺህ የሚቆጠሩ ትምህርት ቤቶች አራቱ ብቻ ለትምህርት የሚያስፈልጉ ሁሉንም ግብዓቶች አሟልተዋል በማለት ገልጿል። ያ ማለት ለሱና በጎኑ ለኮለኮላቸው በትምህርት ላይ ጥፋት ለሚፈጽሙ ካድሬዎችና ለአገሪቱ ትልቅ ኪሳራ ነው። የትምህርት አመራር፣ የትምህርት አስተዳደር፣ የትምህርት ምልመላና ስልጠና፣ የትምህርት ኢንስፔክሽንና የትምህርት ምዘና ዜሮ መሆናቸውን የሚያመለክት ነው። መምህራን፣ ተማሪዎች፣ ወላጆችና የትምህርት ባለድርሻዎች በትምህርት ላይ የሚደረገው ግድያ እንዲቆም ብርሃኑ ነጋ ከስልጣኑ እንዲነሳ መቃወም ያስፈልጋል። ብርሃኑና አብይ ያደረሱት ሁሉ ጥፋትና ጉዳት መሆኑን በመገንዘብ ለትግል መነሳቱ ተገቢ ነው። በቅርቡ በአዲስ አበባ የ12ኛ ክፍል ብሔራዊ ፈተና የሚወስዱ ተማሪዎች የቀበሌ መታወቂያ እንዲያቀርቡ ተጠይቀዋል። ለምን ይሆን? መታወቂያ ሲያወጡ እንደተለመደው 10,000 ብር በጉቦ ለመሰብሰብ ወይንም ከዚህ በፊት በአማራ ክልል በ2013 ብሔራዊ ፈተና ወቅት እንዳደረጉት በመታወቂያ ወረቀት ብሔረ አማራ የሚል ከሆነ የፈተናውን ውጤት ለመሰረዝ ወይስ በሌሎች ጉዳዮች ለማጥቃት ታስቦ ነው? ለብሔራዊ ፈተና የሚያስፈልገው የትምህርት ቤት መታወቂያ ነው። በዚህም ምክንያት ተማሪዎች ሐምሌ ወር ፈተናውን ለመውሰድ እየተጠባበቁ በጥናት ላይ ባሉበት ወቅት በቀበሌዎች ለመታወቂያ ፍለጋ እየተንከራተቱ የትምህርት ጊዜያቸውን አላግባብ እንዲያባክኑ ይደረጋል። የዚህ ግብ መጨረሻው በትምህርት ላይ ወንጀል መፈጸምና ትምህርትንና ትውልድን መግደል ነው። ያ ማለት አገርንና ህዝብን የሚረዱ ሳይንሳዊ ምርምሮችና ቴክኖሎጂዎች ጠፍተው የአገር ስልጣኔና እድገት እንዳይኖር ማድረግ ነው። ውድ ወገኖቼ፣ የኢትዮጵያ የውስጥ ዋና ጠላቶች ወያኔ፣ የኦሮሞ ብልጽግና፣ የአማራ ብልጽግና፣ የደቡብ ብልጽግናና ሌሎች አጋሮች የሚባሉት በወድና በገንዘብ ተገዝተው ከኢትዮጵያም ሆነ ከውጭ አገር ሆነው ህዝብ ላይ ግፍ የሚፈጽሙት እንዲሁም በአሁኑ ጊዜ በአማራ ህዝብ ላይ እየተኮሰ ያለው መከላከያ ሰራዊትና ወራሪው የኦሮሚያ ኃይል ናቸው። የውጭዎቹ የኢትዮጵያ ጠላቶች አሜሪካ፣ የምዕራብ አገሮችና በተባበሩት መንግስታት የሰብአዊ መብት ድርጅት ድንቄም የሰብአዊ መብት ድርጅት፣ የአሜሪካ ጉዳይ አስፈጻሚ እንዲሁም የአውሮፓ ህብረትና የአረብ አገሮችን ማወቁ በጣም አስፈላጊ ነው። እነዚህን የአገራችን ጠላቶች ተደራጅተን በአንድነት በመታገል የችግሮቹ ዋና ምንጭ የሆነውን የአብይን ዘረኛ አገዛዝ በማስወገድ በሽግግር ሂደት የሽግግር መንግስት መመስረት ይኖርብናል። ለመምህራን የመደራጀት መብት እንዲከበር፣ ትምህርት በጥራት እንዲሰጥና የመምህራን የአካዳሚ ነጻነት እንዲከበር እየታገለ ያለውን ኢህአፓን እንደግፍ። የኢትዮጵያ ህዝብ አሸናፊ ነው። ድል ለአማራ ህዝብ። አብይና ገዛዙ ይውደም ሲሉ መምህር ሰለሞን ማዴቦ ከአዋሳ መልእክታቸውን አጠናቀዋል።
ይድረስ ለፍኖተ ዴሞክራሲ የኢትዮጵያ አንድነት ድምጽ የኢሃፓ ሬዲዮ የዘወትር አርብ የደብዳቤዎች አምድ መርሃ ግብር። በፍኖተ ዴሞክራሲ ሬዲዮ በበርካታ ፖለቲካዊ ጉዳዮች ላይ ለህዝባዊ ትግሉ ስምረትና ግብ መምታት የሚበጁና ለድል የሚያበቁ እየተተነተኑ ቀርበዋል። ህዝባዊ ትግል የጨረባ ጫጫታ፣ ህዝባዊ ትግል ሳይማሩ መጠምጠም፣ ህዝባዊ ትግል በጅረት እንደሚጎርፍ ውሃ፣ ህዝባዊ ትግል በባንዳዎችና ባንጃዎች የሚመራና የሚተመዘዝ፣ ህዝባዊ ትግል ለጉራ ለዝና ለከንቱ ውዳሴ፣ ህዝባዊ ትግል ህዝብንና ሀገርን ለመዝረፊያ፣ ህዝባዊ ትግል ህዝብን ከፋፍሎ ለመግዛት ወዘተ ሳይሆን ህዝብንና ሀገርን ከሁሉም አይነት ጭቆናዎች አርነት ማውጣትና ህዝቡን ያገሩ ባለቤት ማድረግ መሆኑ አንዴ ብቻ ሳይሆን ተደግሞ ተደጋግሞ ተሰልሶና ከዚያም በላይ ተብሎ እና ተነግሮ በቀኝ ጆሮ እየተሰማ በግራ እየፈሰሰ ለወናፎችና ለቱልቱላዎች ጆሮና ልብ እየተሰጠ እዚህ አደገኛ ወቅት ላይ ተደረሰ። ለዚህም ነው እየተደጋገመ የፌጦ ብቅል የብሳና ጌሾ የተልባ አሻሮ ይህን ጠምቆለማ የሰው ነገር ለማይሰማ የፍኖተን ነገር ለማይሰማ የሚለው አባባልን ማቅረብ የግድ የሚሆነው። ኢሃፓ አዋጅ አዋጅ እያለ ትግል ሲሉ ትግል ስንል፣ ዴሞክራሲ ሲሉ ዴሞክራሲ ስንል፣ ሰላማዊ ትግል ሲሉ ህዝባዊ አመጽ ስንል፣ ኢትዮጵያ ስንል ኢትዮጵያ ሲሉ፣ አንድነት ሲሉ የኢትዮጵያ አንድነት ስንል፣ የመብት ረገጣ ሲሉ ጭቆና ስንል፣ ሁሉን አወቅ መሪ ሲሉ ፈላጭ ቆራጭ አምባገነን ስንል፣ መንግስት ሲሉ ፋሽስታዊ ዘረኛ ቡድን ስንል፣ ጥቂቶችን የሚያበለጽግና ህልቆ መሳፍርቱን የሚያደህይ ሊበራል ዴሞክራሲ ሲሉ ሰፊውን ህዝብ የሀገሩ ባለቤትና የሀብቷ ተካፋይ የሚያደርግ ሶሻል ዴሞክራሲ ስንል፣ ሌብነት ሲሉ ቡድናዊ ዘረፋና ብዝበዛ ስንል፣ ክልል ሲሉ አገር ስንል፣ የቱሻ እድገት ሲሉ የህዝብ እድገት ስንል፣ ከመጠን ያለፈ ግድያና እስራት ሲሉ አሻጋሪ ሙሴ ሲሉ ልበድፍን ፈርዖንና ሰራዊቱ ስንል፣ ድርቅና ረሃብ ስንል የህዝብና የምግብ እጥረት ሲሉ የሽግግር መንግስት ስንል የሽግግር ተቋም ሲሉ ወዘተ መልእክቱን አስተላልፏል እያስተላለፈም ይገኛል። ሁለቱ ፋሽስቶችና የኦሮሞ ጽንፈኛ ቡድኖች የሚመራው ኦዴፓ ያሰማራቸው የሶሻል ሚዲያ ወናፎች የሚነዟቸውን የሐሰት መረጃዎች እንደ አስተማማኝ መረጃ እያደረጉ የሚያሰራጩ የሆያ ሆዬ ሚዲያዎች ትግሉን እያደፈረሱ የተጠረውን የትግል መነሳሳትና መንፈስ ይያላሉ። ትግሉን አላዋቂና ወናባጅ የፖለቲካ ጠምጣሚዎችን እየለዩና እያጋለጡ ማውገዝና የምሳቸውን መፈል የህዝባዊ ትግሉ አንድ ግዳጅ ሊሆን ይገባዋል ላለው በአገር ወዳድነት በዴሞክራሲ ስም በየሶሻል ሚዲያው ተሰማርተው ላጉራ ዘለሉ ዳግማዊ ግራዚያኒ አጫፋሪና አሻሻጭ ሆነው ከርመው የመጡበትን ቆሻሻ መንገድ እንደመርገምና መኮነን ጥፋታቸውን ሁሉ ኮሎኔሉ ተፋስቶ እንዳሳሳታቸው አይኖቻቸውን በጫው አጥበው የሚደርቁ የቴሌቪዥንና የዩቲዩብ ወሽካታ ወናባጆችን አንቀርቀበንና በጥረን ከስፍራቸው ከትቢያው ጋር መቀላቀሉ መደባለቁ የግድ ነው። ከታሪካዊው የኢትዮጵያ ተማሪዎች የፖለቲካ ትግል አንስቶ አሜሪካና ሸሪኮቿ ለኢትዮጵያ ጥቅም መታፈር መከበር የሚቆሙ እንዳልሆኑና በተጻራሪው ኢትዮጵያን ለማዳከምና ለመከፋፈል የቆሙ መሆናቸው ሲነገር ሊነገር ሊጋለጥና ከጠላት ፍትህ መጠበቅ በህዝባዊ ትግል ማጅራት መችነት የሚያስጠይቅ ነው ባይነኝ። ዛሬ በአማራ ህዝብ ላይ እየተደረገ የሚገኘውን ፋሽስታዊ ግፍ ለመመከት እየተፋለመ የሚገኘው የፋኖ ህዝባዊ አርበኞች ኃይልን መደገፍ ከኢትዮጵያ ህዝብ የሚጠበቅና የግድ የሚል መሆኑን የሚያስረዱ እንደሚሉት ፋሽስቶቹ ወያኔና የኦሮሞ ጽንፈኛ ቡድኖች በተቀረው የኢትዮጵያ ክፍል ጦርነት መክፈታቸውን ለመገመት የመጠቀየ ፖለቲካ ውቀት የሚጠይቅ አይደለም። ኢሃፓ በልሳኑ በዴሞክራሲያ በተለያዩ ርዕሶች ምን መደረግ አለበት የደርሰናል ወዘተ የህዝባዊ ትግሉ ጣላትንና ወዳጅን የትግል ስልትንና ግብን የህብረት ትግል አስፈላጊነትና ህብረት ከማን ጋር ወዘተ በሚሉ ጥልቅና ዝርዝር ትንታኔ ትግሉ እንዲጠራና እንዲጠጥር ያበረከተውን በረከት ደግሞ ደጋግሞ ማየት ይበጃል እላለሁ። በመጨረሻም ኮከብ እምከዋክብት ከሚባሉት አንዱ የሆነውን የባለቀኔው የኃይሉ ገብረ ዮሐንስን ገሞራውን ቋጠሯን ስቼ ደብዳቤን ዘግቼ እሰናበታለሁ። ያሰብከው ዓላማ አልሆን ብሎ ሲከሽፍ ሁኔታው ሲጠጥር ጠጣሩ እንዲላላ በረገበው ወኩል የላላውን ወጥር። በዚህም መልእክታቸውን ያጠናቀቁት ታዬ ቶላ ከጎላ ሚካኤል አዲስ አበባ ናቸው።
አምጀናስተን እንደምሰምታቸዋል የጥንፈኛው አብይና አብዛኛው ሥራዊት ሸዋና ወሎ ህዝብ ላይ ጥፍጠፋ ለማድረስ የሚገባበት መንገድ እጅግ በጣም ግልጽ በሆነ ሁኔታ ይፋ ሆኗል። መከላከያ ውስጥ ያለው የአማራና የደቡብ እንዲሁም ሌሎች አካባቢዎች ከጥቂቶች በቀር አንዋጋም በማለታቸው ምክንያት ጥንፈኛው ኮሎኔል አብይ አሜሪካ ሸዋ አምቦ አካባቢና ናዝሬት አራሲ አካባቢ ከጅማ አካባቢ እንዲሁም ከሌሎች አካባቢዎች በብዛት የኦሮሞ ልዩ ኃይልን አባጉዞ ያስተባበረ የመከላከያ ልብስ እያለበሰ ይገኛል። መከላከያ ልብስ ከለበሱ በኋላ ወደ አማራ በስፋት እያስገባ እንደሚገኝ ግልጽ ነው። በቅርብ ጊዜ ወዲህ በስፋት ተገዝተው በተግባር ላይ ሲውሉ የሚስተዋሉት የመከላከያ ቀለም የተቀቡ አዳዲስ የተሰራጭ ህዝቡ በብዛት ሲጓጓዝ በአካባቢያች ታዝባቸው ይሆናል። ወደ አማራ የሚደረገው የሰራዊት ማጓጓዝ እቅድ ቀጥታ ከአዲስ አበባ በደብረ ብርሃን፣ በደጀን፣ ቡሬና አባይ በረሃ ማጓጓዝ በአማራ ህዝብ ባህል ህብረቃዊ ጥቃት እየተመታበት ስለሆነ አዋጭንና የሚያሰገውን የአፋር አዋሽ አርባ በሚል በአኒባራ መንገድ በኩል ያለምንም ስጋት ከልካይነትና ከይታ ውጭ በሆነ ሁኔታ ለቁጥር የሚያዳግስ ራዊትን ቀንና ማታ ሲያግበሰብስ በግልጽ ይታያል። መንገዱ ቀጥታ የኦሮሞና አፋር መንገድ አቋርጦ ወደ ሸዋ አማራና ደቡብ ወሎ ስለሚገባ ከአማራ ህዝብ ይታ ውጭ በመሆኑ ከሚዲያ የራቀና ለፋሽስት ራዊት እንደ መልካም አጋጣሚ ተጠቅሞበታል። በተጨማሪ በቀን በትንሹ ከ50 እስከ 80 አውቶቡስ ያለማቋረጥ ታርጋ ቁጥራቸው በማዳበሪያ የተሸፈኑ ታታና ቅጥቅጥ የዚህ መመለሻ አውቶቡሶች በስፋት ሥራዊት ተመመላለስ ተጠምደዋል። በመሆኑም የአማራ ህዝባዊ ሥራዊት ይህን መረጃ ልትጠቀምበት ይገባል። ከተለያዩ ቦታዎች የተሰበሰበው ሥራዊት በናዝሬት አዋሽ አርባ መንገድ እያቋረጡ በአዋሽ መካናይዝድ ጦር ማሰልጠኛ ወይም አዋሽ አርባ መገንጠያ በኩል እያለፉ ወደ ሸዋ አማራና ወሎ አማራ በቀላሉ ይጓጓዛሉ። አፋር ድንበር ተነስቶ ሸዋ ደብረ ብርሃን ለመግባት 65 ኪሎ ሜትር ርዝመት ብቻ ነው መጓዝ የሚጠበቅበት። ከአፋር አዋሽ አርባ መገንጠያ የመካናይዝድ ጦር ማሰልጠኛ ካለበት ተነስቶ በሚል ያጣጣ አዋሽ አርባን አቋርጦ በዋናው አዋሽ አርባ ሚሊ መንገድ ላይ 32 ኪሎ ሜትር ላይ ወደ አሚባራ ወረዳ የሚገነጠል መንገድ ያገኛል። ከአሚባራ መገንጠያ አንስቶ እስከ ደብረ ብርሃን ከተማ ድረስ ደግሞ 134 ኪሎ ሜትር ብቻ ይፈጃል። 69 ኪሎ ሜትር አፋር ውስጥ፣ 46 ኪሎ ሜትር አማራ ውስጥ፣ በአጠቃላይ 134 ኪሎ ሜትር መንገድ ይፈጃል። መንገዱ ትንሽ ቀበሌዎችን እና ወረዳዎችን እንደሚከተለው ያቋርጣል። ከአዋሽ አርባ ተነስቶ አሚባራ አፋር ወረዳ፣ ፋጄ አፋር፣ ዱልቻ አፋር፣ ጋቸኒ አፋር፣ አልዩ አምባ አማራ፣ አንኮበር አማራ፣ ደብረ ብርሃን በአጠቃላይ 134 ኪሎ ሜትር ሲሆን ሥራዊቱ ለማመላለስ እጅግ ምቹ አጭርና ከይታ የራቀ ነው። በመሆኑም ይሄ በአፋጣኝ በአማራ ህዝብና ህዝባዊ ኃይልና ፋኖ እጅግ ትኩረት ሊሰጠው ይገባል። አብዛኛውን ጉዞ የሚያካልለው በአፋር ሲሆን አማራ ግን 65 ኪሎ ሜትር ብቻ ነው። ከደብረ ብርሃን ሳይደርስ ደግሞ ከታች ኤፍራታና ሌሎች ወደ ቀኝ ደግሞ ደብረ ሲና፣ ሸዋ ሮቢትና የመሳሰሉት የተለያዩ የሸዋ አማራና ደቡብ ወሎ አካባቢ መሄድ ሲችል በደቡብ ወሎም ይችላል። ሸዋን የሚያጠቃው አብዛኛው በዛ በኩል ገብቶ እንደሆነም ግልጽ ነው። ህዝብ በብዛት በአብዛኛው ጊዜ ፋሽስት ጦር ይገባል ብሎ ትኩረት ሰጥቶ የሚጠብቀው በአዲስ አበባ ደብረ ብርሃን እና በሞጆ ምንጃርና በመታራ አድርጎ ይገባል ብሎ ይጠብቃል። ነገር ግን አብዛኛው የሚገባው ግን በአዋሽ አርባ በአሚባራ ደብረ ብርሃን መንገድ አቅጣጫ ተከትሎ ነው። የወሎ አማራ መግቢያ እንኳን በብዛት የሚነገርና የሚታወቅ ሲሆን አዋሽ አርባ ሚሌ ሻፈራ ተገንጥሎ ወደ ኮምቦልቻና በዛ ዙሪያ ይገባል። ያው እንደተለመደው ሲገቡ እየጠበቁ እነሱን በማንበርከክ ሙሉ ትጥቃቸውን መረከብ ግድ ይላል። ስለዚህ ህዝባዊ ኃይሉ አራት አይና በመሆን የተጠቀሱትን አካባቢዎች በንቃት መጠበቅ፣ በርበሩን መዝጋት፣ የኦነግ ኦህዴድ ጠባብ የመከላከያ ሰራዊትን በልብስ በመልበስ የሚመጣውን ኃይል ሙሉ በሙሉ መመከት ለነገ የማይባል ያሁን ተግባር ነው በማለት መቶ አለቃ አየነው ከደብረ ብርሃን መልእክቱን አድርሶናል።
ለፍኖተ ዲሞክራሲ ሬዲዮ የአድማጮች መድረክ ላይችል አይሰጣውም እንበልና መከራችን በዛ አያቶቻችን የሚፈታ ከተማ አዋጅ ቢነግሩት አይሰማ ብለውም ነበር አውሬ ኮሎኔል ለስልጣን ሲያበቁት ጀመረን በድርጅት ደረጃ ይሰውና የሰየሙት አገዛዝ ለኢትዮጵያ መርገም ነው አይበጃትም ብለን የተቃውሞ ድምጽ አሰምተን ነበር የተቃውሞ ሰልፍ ማድረግ ነበር ጠቅላይ ሚኒስትራችንን አገኘን ብለው ተደፍተው ጫማ የሳሙ ወራዶች ከለታት አንድ ቀን ይሃፓ ነበር ያሉትም ናቸው ሁሉን ያቆሸሸ ቅሌትን ብለው በሰፊው ህዝብን አወናብደው ነበር ለማለት ነው ብለን እንለፈው የልመና እንጀራ ምንጊዜም ከልመና አይወጣም እንደተባለው ህዝብ ዛሬም በሚሊዮን ደረጃ እየተራበ ባለበት ለርዳታ የመጣውን እህል ወያኔም ኦሮሞም ማገዛዝም እየዘረፉት መሆናቸው ይኸው ዛሬ ተጋልጦ እርዳታው ተቋርጧል ለገዢዎቹ ግን ምን ይገዳቸዋል ፍርቆት የለመዱት ነው ድሮም በ1984 ዛሬም ህዝብን ማጥቃት ተልእኳቸው ሲሆን በአዳኑም ያስመስላሉ እንጂ ተባባሪ ናቸው እነ ኦክስፋም ግራስሩት ኢንተርናሽናል እነ ቦብ ጌልዶፍ ኖርዌጂያኖች ወዘተ ከወያኔ ጋር ተባብረው ረሃብተኛውን አስጠቅተዋል ወያኔን ገንዘብ ተጥቃቀርበውለታል ቧልቱ ዛሬም እየቀጠለ ነው ማለት ይቻላል ስለዚህም ወዳጅና ጠላትን ጠንቅቆ ማወቅ መለየት ግዴታችን ነው ሲሉ ሂሩት አምቴ ከፍራንክፈርት ጀርመን ደብዳቤያቸውን አጠናቀዋል
ሰላም የፍኖተ ዲሞክራሲ የኢሃፓ ራዲዮ አዘጋጆችና አድማጮች እንደምን አመሻችሁ ውድ ወገኖቼ ሆይ ሁላችንም እንደምናውቀው ሁሉ ዛሬ መከራ ከህይወታችን ጋር ተቆራኝቶ እስካለን ድረስ አብሮን ለመኖር ቆርጦ የተነሳ ቢመስልም ይህንን የተጫነብንን መከራና ፍዳ በዚሁ በሰላሳ ዓመታት ውስጥ ባገኘነው ትምህርት መሰረት የሚደርስልን ከእግዚአብሔር በስተቀር ሌላ ማንም የለምና ወገኖቼ እኛው ዛሬ በተሻለ ሁኔታ ነገ የምንተካ የተሻለች ኢትዮጵያን ለነገው ትውልድ በትግላችን እናቁም ስል የዛሬውን መልእክቴን እጀምራለሁ። ውድ አድማጮች ሆይ ይህ ኩረጃ ፖለቲካ አራማጅ ጋኔል አብይ ባለፈው ጊዜ ሁሉንም ተቆጣጥሬያለሁ እንዲያውም ምንም አይሳነኝም በማለት ወደ ሰማይ ወጣ ብሎ ዝናብ አዘንባለሁ እያለ ይህንን አገር ወዳዱን ህዝብ አእምሮውን በዚሁ ከንቱ ሰይጣናዊ ድራማ ሊሰርቅ ጥረት ቢያደርግም የሱዝናብ ግን በተገላቢቶሽ በረሃብና በጦርነት ያለቀው ህዝብ እንባይ ሆኖ ውሸቱንና ከንቱነቱን በአለም ፊት አጋልጦሳል። ለነገሩ ሰውየው በክደትና በውሸት ተወልዶ ተምሮና ተመርቆ ያደገ መሆኑን የተረዱት የውጭም ሆኑ የውስጥ የኢትዮጵያ ጠላቶች እሱ ፍጹም የማይገባው ወንበር ላይ ከተቀበጠ ከተጎለተ ጊዜ ጀምሮ በግልጽም ሆነ በስውር ሲገፉት የነበሩና አሁንም ያሉ የአገር ጠላቶች የሱ ወዳጆች ሲሆኑ እሱ ግን ያዋጣኛል ያለው ብልጠሱን በመከተል ኢትዮጵያ የሚለውን ቃላት እንደቀመም እየተጠቀመ ስልጣን ከጨበጠ ጊዜ ጀምሮ ከውሸት ዲስኩር ድራማ በስተቀር አንድም ቀን ለአገርና ለህዝብ የሚጠቅም አገራዊ አጀንዳ ተግባራዊ አድርጎ አያውቅም። በተቃራኒው ግን ለአባቱና ኦነግና ለአሳዳጊ ወያኔ ያልተመቸች ኢትዮጵያን ሲያመቻችላቸው ስትነቃበት መደናገሪያው ቃላት እየተጠቀመ ሪ ነፍጠኞች አላሰራሉኝ በማለት ሸኔዎች ሂዱና በአማራ መንደር ሽብር ፈጠሩ ግደሉ ሲል ቀጭን ትዕዛዝ ያስተላልፋል። ዛሬማ ምን ተስኗቸው አራጁ ሁሉ መከላከያ ዩኒፎርም ለብሶ የአገር ሰራዊት ሆናል ተብሎ ህጋዊ ገዳይ ሆኗል። እድሜ ለአብይ ዛሬ ጭራሽ ማን አለብኝ ጌታ ሆኖ ከሴረኞቹ ጋር በመመሳጠር የማይደናገረውን ፕሮጀክት የሆነውን የትሪሊየን ብር ቤተ መንግስት ግንባታ ሊገነባ ሽር ጉድ ይላል። ዳሩ ግን መበላሷን ሳታውቅ እጇን ታጠበች ነውና ግንባታውንስ ይገንባ እንጂ ምናልባት እሱ አንድም ቀን ገብቶ ላይኖርባት ይችላል። ለፈያለው በህልሙ ድንጋይ ሲሸከም ያዛል እንዳሉት ሁሉ በዚህ ቤተ መንግስት መጨረሻው በተቃራኒው የኢትዮጵያ የጀግኖች እንባ ምንራያ ከመሆኑ አልፎ ሌላ ሊሆን አይችልም። እውነቱን እናገር ካልንማ ቀደሞ ነገር አብይ ተብዬው መሪ ተብሎ ራሱ የሚልክ ቤተ መንግስት ገብቶ መሸፈቱ ሲበዛበት አንሶ ሌላ ቤተ መንግስት መመኘቱ ይገርማል። መቼስ ጆሮ ካለው ይህ ሰው መደናገሪያ ቀልዱን ትቶ ትውት አድርጎ ሳይዋረድ ከስልጣን ቢወርድ የተሻለ ይሆናል። ለዚያውም ትንሽ ልኑር ካለ አለዚያ ይህ ዛሬ በግልጽ እንደ እንቦጭ ያበጠው ህዝብ ቁጣ የፈነዳለት ወዮልህ ወላሂ ወዮልህ ጉዞ ወደ ማመላሻ የሌለው መንገድ መዳረሻ አሜሪካ ሳይሆን ወደ ወለጋ ይሆናል እንግዲህ አላርስ ያለ ጻፍ በአማራ ህዝብና ልጆች ላይ ብቻ በቀሰሩ ብዙም የሚያዋጡ አይመስለኝም በዚሁ አከሄዱ ለመሆኑ የተረጋጋ መንግስት መርቼ መንግስት ሆኜ ኖራለሁ ብሎ አስቦ ከሆነ አሁንስ ዘበት ነውና ቆም ብሎ ያሰበት ይሻላል አሁን ሳማራ ለሰማይ ለምድር እኛ ቆሜ ኢትዮጵያ የማንም ጠራት መጫወቻ አትሆንም በማለት ራሱና ለአገር ወዳዱ ቃል ገብቷል አንበሳ ወተት ያደጉ አንበሳ አርበኞችን በትግል ተወልደዋል ገና ብዙ ታሪክ ይሰራሉ ያባሶቻቸውን ታሪክ ያስያድሳሉ የጠባቡ አብይ በግልጽና ታሪካ ሽንፈት በቅርቡ ይጎነጫሉ የስራቱ ካዘዎች ሌሎችም ሆዳደሮች ላይ ከእንግዲህ ዓለም በሯን ጥርቅም አድርጋ ተዘግታለች መቼስ ለሰው ክፉ ሰርቶ ተዘናግቶ መኖር ለጊዜ ይሆናል እንጂ በሰፈሩና መሰፈሩ ጊዜውን ጠብቆ ማይቀር ሀቅ ስለሆነ ወደስክም ጫላ ሁሉህም በቅርቡ ዋጋህን ታገኛለህ አብይ መሪ ብለህ በህዝብ ግፍ የሰራ ሁሉ ከእንቅልፉ ሲነቃ ኃጢአትህ ትናዘዛለህ በተለይ እንቅልፉም ዶክተር ይልቃል ሲሾም ዘኝቼ ነበር ይመስል አማራ ህዝብ ክፉኛ ጎቶታል ኋላ ኋላ ጉዳዩ ሲጠራ እኚህ ሰው ከትምህርት ቤት እስከ ከሰራባቸው መስሪያ ቤቶች ውስጥም የነበረ ቢሆኑ ሁኔታ ከዚህ ያልተሻለ ሰው ነበር የሚሉ አልጠፉም ይህንን ጠንቅቦ ያውቅ የነበረው ጠንቀኛው አብይ ደግሞ የብልጽግና በጎች ጠባቂ አድርጎ ሹመት አሸክሞት ድሃኑ ህዝብ ለመፍጀት መሳሪያ አድርጎ ይህንን ደካማ ሰው ተጠቀመ ይህ ሰው ዛሬ ህዝባዊ ትግሉ ተቀጣጠለ ሳለ ሁሉ የእሳት ወላፈን ያቃጥለኛል ብሎ ከእንቅልፉ የሚነቃ አይመስልም ለነገሩ ሁሉም ከዋናው አለቃቸው ጋር የሲኦል ትኬት የተቆረጠላቸው ይመስላሉ እንግዲህ ይቅናቸው ሌላኛው አስገራሚ ነገር ደግሞ ትህነግ ሰዬ ጎሹ ልቡን ግዙ ወደ ቀልባቸው ተመለሱ ሲባሉ እነሱ ሽንፍላ ሆነው ታጥቦ ጭቃ በመሆን መቃብራቸውን አሁንም እዛ ወልቃይትና ራያ ይሆን ንዛዜያቸውን ሲሰማ በጣም አዘንኩኝ እንግዲህ እኒህ አሁንም ግድ የላቸውም ከዚህ ወንድም ከሆነ አማራ ህዝብ ጋር ከአፋር ጋር ሌላኛው ስተት ለመስራት አትሞክሩ ከውስጥም ሆነ ከውጭ ሆኖ ብርቱ የሚሉ ኃይሎች በኢትዮጵያዊነታችሁ ብታሳፍሩ ውጤቱ መልካም ይሆናል እንጂ የሚወራረስ ነገር አይኖርም የምታጡት ነገር የለም ትልቁ ትርፍ ፍቅር ወንድማማችነትና አንድነት ነውና አባካችሁ የመለሰና የአብይን የመሬት ድንበር እዛው ሰከዜ ላይ ይሁን የጥቁርም ሆነ የነጭ ሽምግልና ይቅርባችሁ በወደ ሰፊነት እናንተ እርስ በርስ ተመካከሩ ነገሩ በይቅርታ ዝቡ የማይሆን ከሆነ ግን ለዘመናት እርስ ለነከሱብን ሁሉ መጠቀላይ ሆናችሁ ከቀሪ ኢትዮጵያ ዘንድም ክብር አጣችሁ ከትውልድ እስከ ትውልድ ከዘመን እስከ ዘመናት የታሪክ ተወቃሽ ትሆናችሁ ስኖራላችሁ እንግዲህ ጆሮ ያላችሁ በክልል አንድ የምትኖሩ ምሁራኖች ካላችሁ ይህ መልእክት የታሪክ ስንቅ ይሆናችሁ መልእክታችሁ አማራም በየጊዜው እንደ ሻይ ቤት የሚከፍታ መልእክታችሁም አማራም የአሜሪካ ተወካይ በየጊዜው እንደ ሻይ ቤት የሚመላለስበት መቀሌ ከነጭ እርግብ ጋር አይደለም በኢትዮጵያ እንደ ኑሮ አይደለም ባጭሩ እኛ ለላችሁ ቶሎ አገር ሁሉ ሰበት ነው አጀንዳ መሆኑን ሁሉም ዜጋ ያውቃል እንግዲህ ከወሰናችሁ መሄድ ምርጫችሁ ነው ነገር ግን አንድ ነገር ግልጽ ሊሆንላችሁ ይገባል ጉዳዩም ራያና ወልቃይት በትግራይ ካርታ ላይ ለጥፎ መሄድ ግን እርማችሁ መሆኑን ከወዲሁ እወቁት ሲሉ ይህን መልእክት የላኩልን አቶ መስንቆ ጉልማ ከኤድመንተን አልበርታ ናቸው
አንቻና እስከለን እንደምንሰምታቸዋል የውያኔ መጀመሪያው እቅድ ከሽፋል በቀጣይ የሚሞከራል ለሰም የሚገርም ሰሞኑን በራያ በረገሌና ጠለም ተወራራ ሊፈጸም የነበረው ወያኔ ድንበር ላይ ተመልሷል የሆነው እንዲ ነው ከወያኔ ላይ ወራራና ዘረፋ ሲፈጸም የከረመውን ያስቸግራቸውን ሌባ ሁሉ ሰብስበው ተፈናቃይ ከፊት አድርገው ቀጥለው ሚሊሻውን አስከትለው ከዛ ቀጥለው ግዜ አስተዳደር ያላቸውን አመራሮች አስከትሏል ከዚህ ሁሉ በኋላ ተዋጊ ኃይል አሰልፏል የመጡበት ሰዓት የሚገርም ሲሆን ለሊት 5 ሰዓት ነው ረስተም እንደቆስ ሊፈርቆ በውድቅ ተለሊት የመጀመሪያው ቅዳቸው የመከላካ ሰራዊቱን ሸውደው ማለፍ ነበር እየሰረጉ እንደገቡ ካደረጉ በኋላ ጠዋት አላማጣ ማይጠብረ ጥግ ደርሰው በሚዲያ ያወናብሩ ነው ለጊዜው አልተሳካላቸውም መከላከያ ሰራዊት አስቆሟቸዋል። አንዳንድ የፌደራል ካድሮች ጭምር ግጭት ይፈጠራል ብለው የወያኔን ኃይል ያስመለሱትን የሰራዊት አመራሮች አቋም በመልካም እንዳልተመለከተውም ታውቋል። ወያኔ አሁን በተፈናቃይ ስም ከኋላ ታጣቂ ይዞ የጀመረው ስልት ለጊዜው ከሽፏል። ቀጥለው ግጭት ፈጥሮ የወዴድ አገዛዝ ተገላጋይ ስም አንተምተው የሚል ውሳኔ እንዲወሰንለት ይፈልጋል። ከሊያ ፈነገጡ ናቸው ጦርነት የከፈቱት ማለት ይፈልጓል። እንደ ሰሞኑ በአስፋልት ሳይሆን እንደ ጦርነት ወቅት በየሸለቆ አልፈው ከገቡ በኋላ ተቆጣጠር ነው አይነት ፕሮፓጋንዳም ይከተላሉ። እየሆነ ያለው ሁሉ ለአማራ ህዝብ ያላቸውን ንቀት እያሳዩበት ነው። በሌሊት መጥተው ርስቱን ሊነጥቁ መሆኑ ነው። ነባሩ ህዝብ በፕሮፓጋንዳ ሸሽቶ ሌባና ቀማኛውን አካባቢው ላይ አስፈረው ርስት ሊቀሙ ህዝብ ሊያፈናቅሉ በቀል ሊፈጽሙ መሆኑ ነው። ይህ አይሆንም። ህዝብ ተረድቶ አካባቢውን መጠበቅ አለበት። ማንም በሌሊት መጥቶ የሚዘግነው ርስት የሚፈራ የሚያፈናቅለው ህዝብ መኖርም የለበትም። በዚህ ጉዳይ የሚከፈለው ሁሉ መስዋዕትነት ለመክፈል ዝግጁ ነን። የወያኔ አመራሮች አገዛዙ ፈቅዶልናል እያሉ በአደባባይ እየተናገሩ ነው። በሶስት ምክንያት ነው። አንደኛው በጓዳ የሚደረጉ ስምምነቶች ስላሉ ነው። ሁለተኛው የጌታቸው ረዳ ጊዜያዊ አስተዳደር በትግሬ ብሔርተኞች የሚደርስበትን ጫና ለመቀነስ ብሎ የሚፈለፍለው ማዕት ነው። ሶስተኛው ደግሞ የስነ ልቦና ጦርነት አካል አድርገው ስለሚወስዱት ነው። ምንም ሆነ ምን በሌሊት መጣ በቀን የአማራ ርስት ማንም እንደ ትርፍ ቤት ይገባበት ብሎ የሚሰጠው አይደለም። በጌታቸው ረዳም ሆነ የፌዴራል ላሉት የጫና ማስታገሻ እርዳታ መለመኛ ሲባል አማራ ለጥቃት የሚጋለጥበት ምክንያትም አይኖርም። በቀን በርካቶች መስዋዕት አድርጎ ወገኖቹን ከዘር ፍጅት ያዳነ የአማራ ህዝብ በሌሊት ተግተልትሎ ለሚመጣ ሌባ አሳልፎ መስጠትም የለበትም። ሲያስፈልግ ከየትኛውም አካባቢ ወደ ወገኖቹ አቅንቶ ጥቃትን መከላከል አለበት። አማራን በአጀንዳ ለማዋከም የሚፈልጉ የወዴድ ኃይሎችም ይህ እንደማይሳካላቸው ማሳየት ያስፈልጋል። ነገ ሰራዊቱን በፖለቲካ ውሳኔ እንዳታስቆም ተብሎ ወያኔ ዘራፊና ባለፈው ወረራ በደል የፈጸሙትን አምጥቶ አማራውን እንዲያፈናቅል ሊደረግ ይችላል። ተዘጋጅቶ መጠበቅ ያስፈልጋል። ሌባ በሌሊት መጥቶ ከአማራ የሚቀመው ማንነት ሆነ ርስት የለም። በቀንም ቢመጣ በተመሳሳይ በሌሊት የተመለሰው ወያኔ በቀን ይግባ ተብሏል። ሰሞኑን ወያኔ ትግራይ ውስጥ ያስቸገረው ሌባ ጭምር ሰብስቦ ከታጣቂና ጊዜው አስተዳደር አመራር ጋር ወደ ራያ ጠለምት አምጥቶ የነበረ መከላከያ ግጭት ይነሳል በሚል መልሶት የነበረ ቢሆንም የብልጽግና አመራሮች በሌሊት የመጣውን የወያኔ ኃይል በቀን ለማስገባት ተሰባስበዋል። አገዛዙ በአማራ ትግራይ አካባቢ አመራሮች መካከል ገናጋይ መስሎ ገብቶ የማይክ ሀመርን ቀጭን ትዕዛዝ ለማስፈጸም እየሰራ ነው። ወያኔ ትጥቅ ፈቷል ሲል የከረመው የፌዴራል መንግስት ተፈናቃይ ብሎ ከሚያስተለትለው ጋር ታጣቂዎችን እንዲያስገባ ፍላጎት አሳድሯል። ባላማጣና አካባቢ ይህን ደባ የሰማው ህዝብ ተደራጅቶ እየጠበቀ ሰምቷል። የአማራ ህዝብ በሌሊት የመጡ ሌቦችን በቀን ማስገብቷቸው የሚል ኃይል ሴራና ውሳኔ የሚቀለብስ ምክንያት አይኖርም። ትናንት ጀምሮ እየተደረገ ባለው ስብሰባ በሌሊት መጥቶ በመከላከያ ተመልሶ የነበረው የወያኔ ኃይል መመለስ አልነበረበትም በሚል ሁኔታ ብልጽግና የአማራን ህዝብ ለሌላ የዘር ፍጅት አሳልፎ ለመስጠት እየመከረ ነው። ይህን ውሳኔ መቀበል ማለት አማራን ለወያኔ ብቀላ የዘር ፍጅት አሳልፎ መስጠት ማለት ነው። እንዳላማጣ አካባቢ ህዝብ አካባቢን ተዘራጅቶ መጠበቅ የአማራ ህዝብ ላይ የታወጀውን ሌላ ዙር የዘር ፍጅት ለመከላከል መዘጋጀት ግድ ይላል። በሌላ በኩል ወያኔ ወረራ በራያ በኩል መጣለ እያለ ለማስፈራራት የሚሞክረው 4 ኪሎ የመሸገው የኦነግ ቡድን ያየውን የነካውንና የሰማውን ሁሉ የኔ የሚለው ዋነኛው ወራሪ ኃይል የሚሰጠን አጀንዳ ሙሉ በሙሉ አትቀበል። ወረራ የሚለው ቡድን ከወራሪ ሽብርተኝነት መዝገብ ተሰብስቆ ከዋናው ወራሪና አጥፊ ጋር በአንድ መቀመጫ እየተዝናና ነው። አሁን አንተ ነህ ጽንፈኛ የሚል ተቀጽላ ተሰጥቶ የተሳደርከው እናም ባስቀመጥከው አላማ እየናኘህ በብልሃት ለግብህ ትጋ። እንደ አባቶች የንስራ ይኑረህ። መንገውን ተወውና አውራው ላይ ይሁን ትኩረት። ከዛ ውጭ በግራም ሆነ በቀኝ ከፊትም መጣ ከኋላ የሚመጣው እንዳንተ ስጋ ለብሶ ነፍስ ይዞ ነው። ከዚህ በኋላ የሚተባበር ሳይሆን የሚተባበርብህ ነው የሚመጣብህ። እናም 9 ሞት መጣ ቢሉት አንዱን ግባ በለው እንዳሉት ሽሞት ቢመጣ መሞት ያለብህ ላውረው ነው። በከንቱ ስሜት በመነጆ አላማህንና ግብህን በሚያስት ጎዳና እንዳትሄድ ርስትህን እንዳይነብለን ጠብቅ። የግራና የቀኝ ጥላቶችህን በመደራጀት በመናበብ ወጥ በሆነ አቋም ድልንሳ ሲል ስመኛው ነጋ ከአርማጭሆ መልእክቱን እነሆ ብሏል።
ይድረስ ለፍኖተ ዴሞክራሲ የኢትዮጵያ አንድነት ድምጽ። መደመር በየጻፍ የሚለውን የኮሎኔሉን ሙንጭርጭር አንዱንም ገጽ አላነበብኩትም። እርሱም ሆነ የጻፉለት የብዕር ኮዲዎች ተቃሚ ሐሳብን ያፈልቃሉ በያልተበቅኩም አላምንም። በሽያጭ ሽፋን ተዝብ ካዝና ገንዘብ ይመነጥፋሉ። ገቢው ለኮሎኔሉ ለሚስቱና ለኦሮሞማ ባንኮች ነው። ተራዝርፊያ ነው። መደመርም ብልጽግናም የኮሎኔሉ ሃይማኖት ውጥንቅጥ ናቸው። በተዋህዶና ሙስሊሙ ከከፈተው አሰቃቂ ዘመቻ ጋር ተቀጥላ ሆኖ መወሰድ ያለበትም ነው። ፋሽስቶቹ የህዝብ ሃይማኖቶችን እየነጠሉ ሲያጠቁ እየተነጠሉ መጎዳት ተወግዶ ምዕመናን አንዱ ሲጠቃ ሌላው ይመለከተኛል ብሎ ሊቃወም ሊሰለፍ ሊያምጽ ይገባዋል። ኦሮሞማ ዘረኝነት የሁሉም ኢትዮጵያዊ ጠላት ነው። ተራ መጠበቅ የለብንም። ሁላችንንም ሊያጠፋ የተቃኛው ሬነውና በጊዜ በህዝባዊ አንድነት ልናጠፋው ይገባናል። በአገዛዙ ላይ ወለገብ ማዕቀብ ማድረግ ወሳኝ ትግል ነው። የዘረኞቹን ደጋፊዎች ማግለል ማራቅ መነጠልም ይኖርብናል። ተቋማቸው ላይ ማዕቀብ ማድረግም ግዳጅ ነው። ለዘረኞቹ ኪስ ማደለቢያ ገንዘብ አንለግስ። ለነሱ የሚጠቅሙ ተቋሞች የህዝብ አይደሉምና ማዕቀብ እናጠናክርባቸው። በራሳችን ጥፋትና እጅ ራሳችንን አንጉዳ ሲሉ ኢብራሂም ቶላ ከሚኒሶታ ሰሜን አሜሪካ ደብዳቤያቸውን አጠቃለዋል።
ሰላም ጤና ይስጥልን እንደምን ሰንብታችኋል? አስር ወልቃይት ጠገዴ የአማራ ባለቤትነት ማረጋገጫ የታሪክ ሰነዶችን እንሆንላለን። አንደኛ በ1420ዎቹ እንደተጻፈ የሚታመነው መጽሐፍ አክሱም በግልጽ እንደሚያስረዳን የትግራይ ግዛትና ወሰኖች የሚከተሉት ነበሩ። ተምቤን፣ ሽሬ፣ ስራዮ፣ ሐማሴን፣ ቡር፣ ሳማ፣ አጋሜ፣ አምባስ፣ ስነአት፣ ገራልታ፣ እንደርታና ሳርት ናቸው። መጽሐፍ አክሱም በዮሐንስ መኮንን የተጻፈው ገጽ 352ን ይመልከቱ። ሁለተኛ በ1634 ዓ.ም የተጻፈው የአማኑኤል በሬዳ መጽሐፍ እንደሚያስረዳው የትግራይ ወሰን ተከዜ እንጂ ተከዜን ተሻግረው ያሉት ወልቃይትና ጠገዴ እንዳልሆኑ በግልጽ ሰፍሯል። ሶስተኛ በዘመነ መሳፍንት ኢትዮጵያን ጎብኝቶ የነበረው የጀምስ ብሩስ መጽሐፍም በግልጽ የሚናገረው የትግራይ ወሰን ተከዜ እንጂ ተከዜን ተሻግረው ያሉት ወልቃይትና ጠገዴ እንዳልሆኑ ያመለክታል። ገጽ 582 የሰፈረውን ማብራሪያ ልብ ይሏል። አራተኛ በአጼ ዮሐንስ ዘመንም የታሪክ ማስረጃዎች የሚያስረግጡልን ያንን ነው። የትግራይ ድንበር ተከዜ ነው። ወልቃይትና ጠገዴ በጎንደር ስር እንደነበሩ በግልጽ ፈረንሳዊው ፕሮፌሰር ሬክለስ ጽፎታል። አምስተኛ በአጼ ቴዎድሮስ ዘመንም ወልቃይትም ሆነ ጠገዴ በትግራይ ስር አልነበሩም። በወቅቱ ወደ ኢትዮጵያ የመጡ የእንግሊዛውያኑ የጉዞ ማስታወሻን ማጤን ግድ ይላል። ስድስተኛ በጣሊያን ጊዜም የትግራይ ወሰን በደቡብ እንዳመሆኒ በደቡብ ምስራቅ አበርገሌ፣ በምስራቅ ሽሬና ዲያቦ ነበሩ እንጂ ወልቃይት ጠገዴ፣ ዋጃ፣ ኮረምና መሰል ቦታዎች በትግራይ ስር አልነበሩም። ሰባተኛ ወልቃይትና ጠገዴ ወደ ጎንደር ተከለለው አጼ ኃይለ ሥላሴ በዘመነ መንግስት የነበረውም ግልጽ ማስረጃ ነው። ይህም በነብላት ኃይለ ማርያም ረዳ መሪነት የተካሄደውን የቀዳማ ወያኔን አብዮት ለመቀልበስና ህዝቡንም ለመቅጣት ነው የሚለው መሰረት የሌለው ማስተባበያ ነው። ከጣሊያን ወረራ በፊት ሆነ በጣሊያን ወረራና ድህረ ጣሊያን የትግራይ ወሰን ያው ተከዜ ነው። ስምንተኛው ወያኔ መሪዎችን ከታሪክ ጋር የተፋቱ የትግራይ ምሁራን ወልቃይትን በተመለከተ የህዝብ ቁጥርና በሚናገሩት ቋንቋ ነው ወልቃይትና ጠገዴ ወደ ትግራይ የከለል ነው ሲሉ ይከራከራሉ። በመሰረቱ ከሆነ የዘርና የቋንቋ ክልልን ለመጀመሪያ ጊዜ ኢትዮጵያ ላይ የመሰረተው ጣሊያን ነው። ጣሊያን ዘርን መሰረት ያደረገ ካርታ ሲሰራ የራሱ የዘርና የቋንቋ ጥናት አድርጎ ነበር። በዚህም መሰረት ወልቃይት ጠገዴ ወደ ትግራይ ሳይሆን ያካለላቸው ወደ ጎንደር ነበር። ይህም የሆነው ወልቃይት ጠገዴ አማራ በመሆኑ ነው። ይህ ታሪክ ከተፈጸመ አንድ ትውልድ እንኳን አላለፈም። ጎንደሬው በጋሻው በሚለው የገሪማ ታሪክ መጽሐፍ ላይ እንደተመለከተው በጣሊያን ወረራ ጊዜ አርበኛ ሆኖ በአካባቢ የተፋለሙት የጎንደር አርበኞች ናቸው። ዘጠነኛ በዚህ ዘመን ያሉ እውቅ ኢትዮጵያውያንና ቀጠናው በተመለከተ በርካታ መጽሐፍ ያዘጋጁ ፕሮፌሰሮች ምስክርነታቸውን ሰጥተዋል። አብነትም የካምብሪጅ ዩኒቨርሲቲው ክሪስቶፈር ኮሎማን መጽሐፋቸው ላይ የትግራይ ድንበር ተከዜ እንጂ ከዛ ተሻግሮ እንደማያውቅ ገልጸዋል። አስረኛ ዛሬም ድረስ በሕይወት ያሉት የአጼ ዮሐንስ የልጅ ልጅ ልዑል ራስ መንገሻ ስዩምም እንዳረጋገጡት የትግራይ ወሰን ተከዜ እንጂ ተከዜን ተሻግሮ ያሉት ወልቃይትና ጠገዴ አይደሉም ሲሉ ለእውነትና ለታሪክ ያላቸውን ከፍ ያለ ቦታ በአንደበታቸው መስክረዋል። ከዚህ በላይ ያቀረበው የታሪክ ማጣቀሻዎች በሙሉ የትግራይ ወሰን ተከዜ እንጂ ከዛ ተሻግሮ እንደማያውቅ ያረጋግጣሉ። የወልቃይት ጠገዴ ሰቲት ሁመራ ለዘመናት በጎንደር ክፍለ ሀገር ዳባት አውራጃ ቀደም ሲል ደግሞ በበጌምድር ሰሜን ተከራይ ግዛት ይተዳደር የነበረ እንጂ አንድም ቀን በትግራይ ተከዜ ተሻግሮ እንደማያውቅ ታሪክ መስክር ነው። 1983 በፊት የወልቃይት ጠገዴ ሰቲት ሁመራ የአማራ ርስት ግዛት ነበሩት። ክሬንጂ ትግራይ ተከዜን ተሻግራ እንደማታውቅ የትግራይ ተወላጆች የግንባታ ስራ ለቤተክርስቲያን አገልግሎት እንዲሁም የግብርና ስራ ሰርተው ለመመለስ እንጂ ለኗሪነት ከተከዜ ምንዳሽ መስተው እንደማያውቁ ታሪክ መስክር ነው። ወታደራዊ የደረግ አገዛዝ ዘመን ወልቃይት ጠገዴ በመጀመሪያ የሱ ቀጥሎም የወያኔ ጦር ወደ ሱዳን መተላለፊያና የጦርነት ቦታ ሆኖ ቆይቷል። ወያኔ በሽምቅ ውጊያ አካባቢው መንቀሳቀስ ከጀመረ 1971 72 ዓመተ ምህረት ጀምሮ በነበረው ወልቃይት ጠገዴ የአማራ ህዝብ ላይ ጥቃት ሲደርስበት ቆይቷል። ይህ ጥቃት በይበልጥ መዋቅራዊ ጉልበት ያገኘው የወልቃይት ጠገዴ ግዛት በጉልበት ወደ ትግራይ ከተከለለ በኋላ ነው። ከዚህ በኋላ የአማራ ህዝብ ከወያኔ ለሚመጣበት አደጋ አጸፋው የሚመልሰው 4 ኪሎ ይሆናል። የወያኔ ኃይሎች ለውጊያው የተነሳሱ መሆኑም ይሰማል። ይህ በአግባቡ ሊታይ ይገባል። ከዚህ ወዲህ ወደ ኋላ መመለስ አንችልም። ሆኖም ትኩረት የመቀየር ጉዳይ ግን አይታሰብም። የባሰ ነገር ከመጣም በሁለቱም ደጃፍ እንዋጋለን እንጂ አይኖቻችንን አናነሳም። የአብይ ፋሽስታዊ አገዛዝ የጋረጠው የህልውና አደጋ የመጥፋት አደጋ በየትኛውም መመዘኛ አሳንፈን ልናየው አንችልም አይገባም። ምክንያቱም የወቅቱ የአማራ የህልውና አደጋ ምንጭ እንዲሁም አስተያየት ፋሽስታዊ አገዛዝ ነውና። እናም በየትኛውም ግንባር የአማራ ህዝብ ለሚመጣበት ጥቃት ምላሽ የሚሰጠው አዲስ አበባ በተቀመጠው አስተዳደር ላይ እንደሆነ ሊታወቅ ይገባል። የአማራ ጥላቱ አገዛዙ ኮሎኔል አብይ አህመድና እንዲሁም ደግሞ የወዴድ አማራሮች ከወያኔ ጋር በመቀናጀት ነው። የአማራን ልዩ ኃይል ሸዋርዱ የአማራን አጥመ ርስት አሳልፈው ለመስጠት እንደሆነ በግልጽ ሊታወቅ ይገባል። ትናንትና ማይካድራ የተሰዉ በርካታ ሰማዕታት የፈሰሰው ደማቸው የተከተከተው አጥንታቸው ሜዳ ላይ ጅበልፋቸው ላውሬ የተሰጡና የአካል ጉዳት ደርሶባቸው በወያኔ ጠባብ ኃይል የተጨፈጨፉት የደማቸው ካሳ ብሎም ደግሞ ተረስታቸውን ለማስመለስ መስዋዕትነት የከፈሉበት የደም የመስዋዕትነት የሰማዕትነት ጉዞን እንዘነጋ ይገባል። ዛሬም ነገም የአማራ ህዝብ በተደራጀና ራሱን ባጠናከረና በትጥቅና በስንቅ በጎለበተ መንገድ እነዚህን አጥመ ርስቶችን እንዳይነብሬኑ ሊጠብቅ ይገባል ሲል ሲሳይ አከለ ከማይካድራ መልእክቱን አጠቃሏል።
አድማጮቻችን የድብዳቤዎች አምድ ፕሮግራማችን በዚሁ ይጠቃለላል። ሳምንት አርብ እስከምንገናኝ ደህና ቆዩን።
አንቺ ፍቅር አምባ ሀገሬ አዲስ አበባ ያ ይሁን አዲስ አበባ
እናት ያልተውሽም እማማዬን እናት አድምጪኝ ድንገርሽ እኔ የምወድሽ እኔ የማፈቅርሽ ልቶኝ ተመችቶኝ ኖሮኝ እንዳይመስልሽ አዎ ተጠምቻለሁ በጣም ርቦኛል አዎ ተበድያለሁ ጭቆና መሮኛል ግፋን ገፍክፎኛል ርሳት ገፎኛል ችጋር ጠንቶብኛል ማሰብ ማሰላሰል ቅንጦት ሆኖብኛል መናገር መተንፈስ በግፍ ያስመታኛል ያስደበድበኛል ፍርደገም ድልዳኛ ወህኒ ያስጥለኛል ያምባገነን ጥይት አካሌን ያሰኛል ማየልን ገርሽ እጅጉን አሞኛል መኖር አስጠልቶ ሞቴን ያስመኘኛል ግን ይሁን እላለው አሰላስልና ከኔ ምቾት ይልቅ አንቺን አስብና አሁንም ልቸገር አሁንም ልጎዳ በእኔ ያልፍ እንደሆን የዘመናት ዕዳ በእኔ ያልፍ እንደሆን ክፉ ነገር ሁሉ ይጥናብኝ ስቃዩ ይጥናብኝ በደሉ ምክንያቱም እማማ ቃል ተገባብተናል እንዳንከዳዳ ምን ችግር ቢቆላል ምን ቢጠብሰን ፍዳ ከትውልድ ተላልፎ በእኔ ላይ ያረፈ በለም ለሙመስግሽ በደም የተጻፈ አዎ ቃል አለኝ ቃል አለሽ ላትከጅኝ ላትከዳሽ ላትተይኝ ላልተውሽ በረሃብ በችጋር አንጀቴ ተጣጥፎ ምን ብዋረድ እንኳ ክብሬ ሁሉ ረግፎ ከአያት ከቅድማያት ባደራ የወረስኩት ቃል አለኝ ማልተወው በልቤ ያኖርኩት እናቴ አልተውሽም ገለው ለሚበሉሽ አካልሽን ቆራርሰው ለጅብ ለሚሰጡሽ መቼም አልጠላሽም የኔ ማማ ኢትዮጵያ የአውሬ ቤት ብትሆኝም የጅቦች መራቢያ ከሆድሽ የወጡት ጡት ነካሽ ልጆችሽ ስምሽን ሲያጎድፉ አካልሽን ሲቆርሱሽ ባይኔ እያየው ቆሜ በሕይወት ከምኖር ይሻለኛል እኔስ ድፍት ብዬ ብቀር አዎ እኔ ልደፋ ስምሽ ከሚጠፋ እኔ ልበልስስስ ያንቺ አካል ከሚፈርስ አዎ እኔ ልሰንጠቅ የኔ አካል ይቆረስ ባንቺ ግን አገሬ አንዳች ክፉ እንዳይደርስ ባንቺ ግን ኢትዮጵያ ክፉ ከምሰማ የኔ ጆሮ ይቆረጥ የኔ ጆሮ ይድማ የኔ ዓይን ይጓጎጥ ጨለማ ይውረሰኝ ስትፈርሺ ስትጠፊ በቁም ከሚያሳየኝ አንደበቴ ይዘጋ ልደፈን ልደንቁር አንቺ ሞት ስትሞቺ ከምሆን ምስክር የኔ ማማ ኢትዮጵያ ውድ እናት አገሬ አንቺን በመውደዴ አንቺን በማፍቀሬ እድሜን በሙሉ ሲተፋብኝ ኖሬ ግና ይህም ሆኖ አልቀነሰም ፍቅሬ ማማ የኔ እናት ፍቅርሽ መች ይሽራል እልፍ አእላፍ ዓመት ዘመን ይሻገራል ሞት እንኳ አይገታውም ዘላለም ይኖራል መስሏቸው ነበረ እነሱስ የተውኩሽ ተበደልኩኝ ብዬ አንቺን የምጠላሽ ሰው እናቱን ጠልቶ ከልቡ ተጣልቶ ወዴት ይሰደዳል የት ይሄዳል ሸሽቶ ቤቴ ልሞት እንጂ ያው እንደ ልማዴ እዚህም እዚያም ሞት ነው አይቀርም መሄዴ።